Gambino VOA. የባለ ብዙ ቀለም ሐሳቦች መናሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም ጤና ይስጥልኝ። የእሁድ ምሽት አነቃቂ እንግዶችን የምንጋብዝበት መሰናዶ ጀመረ። ኤደን ገረመው መርሃ ግብሩን እየመራው አብራችሁ እቆያለሁ። እናንተም አብራችሁን ቆዩ። የዛሬ እንግዳይ ወጣት ሃና ኃይሌ ትሰኛለች። አሁናዊ ወይም ኮንቴምፖራሪ የሆኑ የእንግሊዘኛ ግጥሞችን በመጠም ወደ ስነ ጽሁፍ ከገባች ቆይታለች። ወደ በኋላ ላይ እንመለስበታለን እንጂ ሃና የዘላን የስነ ጥበብና የባህል ማዕከል መስራችም ናት። ገና ከልጅነቷ ጀምሮ በቤት ውስጥ ከመጽሐፍ ጋር እንዳትነጣጠል በቤተሰቦቿ በኩል ትልቅ ጥረት ይደረግ እንደነበርም አስተውሳለች። በኢራን ከወረቀት ጋር ማዋደድ የጀመረችበትን እርግጠኛውን ጊዜ ባታውቀውም ታላቅ ወንድሟ ለትምህርት ክፍለ ሀገር ሲሄድ የነበራትን ናፍቆት ለመግለጽ የጻፈችውን ግን በጉልህ ታስተውሳለች።
እሺ፣ የመጀመሪያ ጽሁፌ በደንብ ግልጽ ሆኖ ትዝ የሚለኝ ታላቅ ወንድሜ የኔ 7 ዓመት ልዩነት ነው ያለን የሚናሱና ምንም ትምህርት ቤት ነበር የሚማረው እና እዛ ነበር የሚማረው እና እዛ ጨርሶ 16 ዓመቱ ያለ ወደ ዲላ ዩኒቨርሲቲ ይላካል እና ለሱ የጻፍኩለት ግጥም ነው ትዝ የሚለኝ በደንብ ክሊርሊ፣ በደንብ ግልጽ ሆኖ ትዝ የሚለኝ እራሱ ሲመጣ ይሁን ለሆነ ነገር ተደርሶ ሲመለስ ሆኖ ግጥም ጽፌለት ነበር። ከዛ ደግሞ ደስ የሚሉኝ የሆነ የሙዚቃ ባንድ ነበሩ፣ ለእነሱም ደግሞ አንድ ጽፌ ነበር። እኔ የምጽፈው በእንግሊዝኛ ነው። አሁን ደግሞ ድብልቅ አይነት አጻጻፍ ጀምሬ ነበረ። እስከ ቅርብ ጊዜ ቋንቋዎችን በማደባለቅ የማውቃቸውን 2 የኢትዮጵያ ቋንቋዎች እና እንግሊዝኛ በማድረግ የመደበላለቅ ስራ ላይ ነበርኩኝ። አሁን ግን ያው ግጥምም ብዙም እየጻፍኩኝ አይደለም። ወደ ረዘም ያሉ ጽሁፎች ላይ ጋዜጣዎች ላይ የሚቀርቡ ነበሩ። እስከ ቅርብ ጊዜ ፎርቹን ላይ የራሴ የሆነ ኮለም ነበረ እና ያው አሁን ደግሞ በራሴ ድረገጽ ላይ የማወጣው ጽሁፎች አሉ።
በሰፊ ቤተሰብ ውስጥ እንዳደገች የምትናገረው ሃና ኃይሌ በአዲስ አበባ ዩኒቨርሲቲ ተማሪ ከነበረችበት ጊዜ ጀምሮ የክረምት ጊዜዋን በበጎ ፍቃድ ስራዎች ላይ ታሳልፍ እንደነበርም ታወጋለች። ይህም ታዲያ በኋለኛው ህይወቷ ላይ ከዩኒቨርሲቲ በማህበረሰብ ሳይንስ ተመርቃ ስትወጣ በቶሎ ስራ ለመያዝ አግዞኛል ትላለች።
ያው ለሁሉም ሰው የሆነ የሚጻፍ ነገር አዘጋጅቼ ባነበርበት አጋጣሚዎች ነበሩኝ እና ትልቅ ቤተሰብ ያው እንደ ኢትዮጵያዊነት እናት አባት ወንድም ብቻ አይደለም ቤተሰብ፣ ከአክስቶች፣ አጎት፣ አክስትና አጎቶች ልጆች ምናምን በጣም ብዙ ነን እና በጣም ቅርብ ነን እና በምንገናኝበት ጊዜ ፈታ እንዲሉ ምናምን የተለያየ ነገሮችን አረግ ነበር። ያው ከልጅነቴ ጀምሮ ማለት ነው። ያው ከዛ ተነስቼ ወደ 17 ዓመት ሲሆን የመጀመሪያ ስራ ያስኩኝ ቮለንቲር አረግ ነበረ። ወርልድ ዋይድ ኦርፈን ፋውንዴሽን የሚባል አዲስ አበባ ውስጥ የወላጆቻቸውን ያጡ አሚዎች ናቸው እና በኤች አይ ቪ ምክንያት ያጡት ወላጆቻቸውን ወይ አንድ ወላጅ ወይ ሁለት ወላጅ ያጡ ልጆች ነበሩ እና በዛ ውስጥ ደግሞ ብዙ ትሬኒንጎች ወስደን ከልጆች ጋር የተለያዩ ስራዎችን ከነሱ ጋር ለመስራት ትችል ነበር እና እሱን አትሊስት 4-5 ክረምቶች ይሄንን ነበር የምሰራው እና ትንሽ የኪስ ገንዘብም አላት ራስን መቻል የሚለውን ነገር በዛውም ተማርኩ ዘራሴ። ከዛ ደግሞ ከልጆች ጋር እንደዛ ያው መዋልን መስራትም ላይ ብዙም በአርት ውስጥ ነበረ አብረን እንትን የምንላቸው አርት ምን አይነት ቤኔፊት እንዳለው ክሬቲቪቲ ምን አይነት ጥቅም እንዳለው ለልጆቹ በባህሪም ለውጥ ላይም ሆነ ቲያትር ጥቅም ለነሱ አስተምር ነበር ለምሳሌ እና ምክንያቱም የአርት ኃይሉ በጣም ደረቅ ነው። ያንተን እንደምንለው አይደለም ይሄ። ያው ብዙ ሰው አርቲስት ይባላል ግን እንደዛም በዛም መንገድም አይደለም ማለት ያለበት። ለሁላችንም ህይወት ውስጥ ያለው ትልቅ ትላል ከማዝናናት በላይ እንዲያውም ማዝናናቱ እንደሌላ ነገር ሆኖ አርትና ፈጠራ ይሄ ሁላ ነገር እለት ተእለት ያለው ኑሯችንን በጣም በትልቁ የሚያሻሽልን ስራችን ላይ ጥሩ ነገር የሚሰጠን ነገር ነው ብዬ ስለማምነው ነው። ኖርማሊ ስራ የሚባል ነገር በትንሹ ጀምር የቻልኩት ሁለተኛ ደረጃ ተማሪ የነበርኩኝ ያለ ነው። ሰው ሀይስኩል ላይ ነው ክረምት ላይ ስራ ስራ ነበረ። ስለዚህ ያንን በትሬኒንግም ሆነ በተለያየ መንገድ የነበሩኝ ሰርተፍኬቶች፣ ከዛም ዩኒቨርሲቲ በምገባበት ጊዜ አንደኛና ሁለተኛ አመት ላይ የቀን ተማሪ ነኝ። ሙሉ ጊዜን ከትምህርት ጋር አሳልፍና ከዛም ግን ሌላ ቮለንቲር ስራዎች ሰራ ነበረ። ብዙ ነገሮች የሚቀለኝ በማንበብ ብቻ ሳይሆን እንደዚህ አይነት ነገር ላይ በመስራት ነው። አራት አመት ጨርሼ በምመረቅበት ጊዜ ኦልሬዲ የስራ ኤክስፒሪየንሶች ነበረ።
ሃና የዩኒቨርሲቲ ትምህርቷን ጨርሳ ለሁለት አመት ከአዲስ አበባ በመውጣት በማህበረሰብ ሳይንስ አገልግሎት ሰጥታለች። በዚህ ጊዜ ታዲያ በእንግሊዘኛ ግጥሞች መጻፏን አላቋረጠችም ነበር። ለእንግሊዘኛ ጽሑፍ ጸሐፊዎች ወይም ደግሞ ገጣሚዎች ስራቸውን እንዲያቀርቡ የሚያበረታታ ምንም አይነት መገናኛ ብዙሃንም ሆነ ማዕከል እንደሌለ የምትናገረው ሃና ይኸው ተመሳሳይ ችግር ከሚያጋጥማት ገጣሚ የቅርብ ወዳጇ ክርስቲን ዮሐንስ ጋር በመሆን ግጥማዊ ቀዳሜ የተሰኘ የእንግሊዘኛ የግጥም ስራዎች ከጃዝ ጋር ታጅቦ የሚቀርቡበት የግጥም ምሽት ማዘጋጀት እንደጀመሩ ትገልጻለች።
የግጥማዊ ቀዳሜ ከክርስቲን ዮሐንስ የምትባል ጓደኛዬ ናት። መጣ ነገረችኝ እንደዚህ አይነት ነገር እያሰበች እንደሆነና በጣም ደስ አለኝ። ምክንያቱም ሌላ ቦታ ያለን ተቀባይነት ብዙም ጥሩ አይደለም። ለእንግሊዝኛ ገጣሚ ብቻ ሳይሆን ለጀማሪ ገጣሚ ብዙ ቦታ የለም፣ አልነበረም በዛ ጊዜ። አሁን እንኳን በጣም ተሻሽሏል ያለው ከና በዛ ጊዜ ግን ምንም አልነበረም። አንዳንዴ በቃ ብቅ ብቅ የሚሉ ነገሮች ሰው ኢቬንት ካረገ ምናምን ነው እንጂ እዚህ በተከታታይ እድል የሚፈጥር ቦታ አልነበረም። ና ሰው እንደዚያ ብላ አዋየችም። አንድ አይነት አስተሳሰብ ያለን የነበረ ያው በዚህ ስራ ነው። ስለዚህ ከክርስቲን ጋር ወርደን በምትጀምርበት ቀን ነገረችኝ። ሄድኩኝ። በጣም ትንሽ ነበርን፣ ሶስትን አራት ሰዎች ብቻ። ከዛ ያው ጓደኞቻችን ነበሩ ከዳምጡን። ያው ሁሌ ምንድናል የሚጀምረው ትንሽ ና ግን በጣም ቶሎ ነው ያደገው። ያለ ምንም ቶሎ በጣም በጣም ቶሎ አደገ። ቦታ ማግኘት ከብት ነበር። ስለዚህ ካፌ ውስጥ ነበር ነው ትንሽ ጊዜዎች። ከዛ በኋላ ወደ ሰንዲቃ ባህል ማዕከል ተጠርተን ያው እዛም አረግ ነው ማለት ነው። እስካሁን ድረስም እዛም ነው የሚደረገው።
ሃና ኃይሌ ለግጥም ብቻ ሳይሆን ለባህልም ልዩ ፍቅር አላት። ልክ እንደሷ ጀማሪ ከያንያን ሆኖ ቦታ ያጡትን ወጣቶች ማሰባሰብ ብችል የሚለው ሐሳብ ታዲያ የብዙ ጊዜ ህልሟና ጥያቄዋ ነው። በዚህም የተነሳ ዘላን የስነ ጥበብና የባህል ማዕከልን ለመክፈት መወጠን ከጀመረች ብዙ ቆይታለች። አድማጮቻችን ከጋቢና በየጋናችሁ ያላችሁት የዘላን የስነ ጥበብና የባህል ማዕከል መስራች ወጣት ሃና ኃይሌ ተሞክሮዎችን እየሰማን ያለ ነው። እዚህ ላይ የሙዚቃ አፍታን ወሰድና ስንመለስ ዘላን እንዴት እንደተመሰረተ እንሰማለን።
Talk to me.
ጋቢና ቪጋናችን አላችሁት። የአነቃቂ እሁድ እንግዳችን ሃና ኃይሌ ናት። ሃና ኃይሌ ወጣት የስነ ጽሁፍ ሰው ናት። ከሙዚቃው በፊት እንዴት ወደ ግጥም ጽሁፍ እንደገባች እንዲሁም ላለፉት 4 አመታት በፈንድቃ የባህል ምሽት ቤት ሲካሄድ የቆየውን ግጥማዊ ቅዳሜን እንዴት ከጓደኛዋ ጋር በመሆን እንደመሰረቱ አጫውታን ነበር። ሃና ጉዞ ታዲያ እዛ ጋር ብቻ አቆምም። ሃና ከዩኒቨርሲቲ ወጣ በነበረው ጥቂት አመታት ውስጥም ሰራዎቿን ለማቅረብ የነበረባትን ችግር በመገንዘብ በራሷ የኪነ ጥበብና የባህል ማዕከል ለመመስረት በመወሰን ከአላማዋ ጋር የሚስማሙ አጋሮች ፈልጋ መንቀሳቀስ ጀመረች። አላማዋ በጣም ትልቅ ነው። የግጥም፣ የሙዚቃ፣ የስነ ጽሁፍና የስዕል ስራዎች የሚቀርቡበት፣ ወጣት ጀማሪ ከያኔያን ስራቸውን የሚያቀርቡበት እንዲሁም በኢትዮጵያ ለመጀመሪያ ጊዜ የኪነ ጥበብ ቆይታ ወይም አርት ሬዚደንሲ የሚባለው ማለትም አርቲስቶች እድሉ ተሰጥቷቸው ማረፊያ አግኝተው ጊዜ ወስደው በመስራት ስራቸውን የሚያቀርቡበት እና የሚማማሩበት እንዲሆን ወጠነች። ወጥንም ድንበር የለሽ ፈጠራ ችሎታ የሚታይበት እንዲሆን ስለፈለገች ዘላን የስነ ጥበብ እና የባህል ማዕከል ስትል ሰየመችው። ሃና ይህን ማዕከል ለመክፈት የሄደችበትን መንገድ እንዲህ ትገልጻለች።
ወጣት ሆኖ ስራ ማግኘት ከባድ ነው። ከዛም በላይ ደግሞ ወጣት ሆኖ ስራ ይዞ መቆጣት ከባድ ነው። ምክንያቱም ያው አውቃለሁ አለስምሩን ነገር ስለአሳልፍ የሰማቅ ማለት ነው። እና ዘላን የፈጠራና የባህል ማዕከል ነው። ለወጣት እኔም የራሴ የሆነ አዲስ አበባ ብትሆንልኝ ብዬ ማለመው ነገር አለ። ያው ሁሉም ነገር ባይመቻቸው አንድ ቦታ ቢኖረን መሰብሰብ የምንችልበት አዳዲስ ነገሮች የምናስብበት ያው ኮንተምፖራሪ አይደንቲቲ እና ካልቸር ላይ ነው የምንለው። ይሄ ደግሞ ያው ሲተረጎም የአሁናዊ ማንነቶችንና ባህልና አርትን የሚዳስስ ቦታ ነው እና ብዙ ነገር ለመስራት ያስብንበት ቦታ ነው እና ይህንን ሀሳብ ነበረኝ ከሁሌም ነው ማለት ያው ህልም ነው። የሆነ ልጅ ሆነች የምታልሚው ነገር አለ እንደዛ ህልም ነው እና ያው ይለያያል እንደዚህ ቢሆን ብዬ የማስተዋቸው ነገሮች ነበሩ። ብዙ ጊዜ ልጀምረው ብዬ ሳይሳካልኝ ያቆምኩት ያህል ነው እና መጨረሻ ላይ ግን ያው አሁን ፈረንጆች አቆጣጠር ወደ ጃንዋሪ ላይ ቦታ አገኘ። 4 ወር አካባቢ ነበር የፈጀብን ቦታውን ለማግኘት። ጥሩ ቡድን መፍጠር ቻለን። ጓደኞችን አብረን እንሰራለን እና አዲስ አበባ ቀላል አይደለም። ቤት ማግኘትም መከራየትም በጣም ውድ ነው እና ያው እንደ ቢዝነስ ካፈት ነው። ምክንያቱም የነበረው ላይሰንስ ፕሮሰስ ቀላል አይደለም። ብዙ ኢቨንቶች ለማካሄድ ነበር ያሰብንበት ቦታ።
ፍህን መቃ በብዙ ጥረት የተከፈተው ዘላን የባህል ማዕከል ግን ባልታሰበ ሰዓት ያልታሰበ ችግር አጋጠመው። ዘላን እንደ ነገ ሊመረቅ በዋዜማው የመጀመሪያው የኮቪድ-19 ተጠቂ በኢትዮጵያ ተገኘ። ይህን ተከትሎ ባሉት ሳምንታት የኮቪድ-19 ስርጭትን ለመቀነስ የሰዎች መሰባሰብን የሚከለክለው ያስቸኳይ ጊዜ አዋጅ ወጣ። ሃና ይህም ባይሆን ኖሮ ቀደም ብለን ኃላፊነት ተሰምቶን ሰዎች መቀበል አቆምን ትላለች። ባለፉት 6 ወራት ውስጥ የተፈጠሩት የጤናና የፖለቲካ ለውጦች ሃናን ዘላንን ለመዝጋት እንድትወስን አስገደዳት። ወደ ውሳኔው ስትመጣ የነበረው ሁኔታና ስሜት በሐዘን እንዲህ ታስታውሳለች።
ያው ከላይሱ ናም ሁሉም ሲደማመር ብቻ ከስድስት ወር በላይ ያለ ገቢ ነው የቆየ ነው። ምክንያቱም ያው ጥሩም ቤት ቢሆን የተከራየ ነው ብዙ የሚሰሩ ነገሮች ነበሩ በቤት ላይ። ምክንያቱም ማስተካከል ስላለብን ያው ዝም ብሎ ለመክፈት ያህል ሳይሆን የከፈት ነው በትክክል መከፈት ይችላል፣ ጥሩ ነገር ማበርከት እንችላለን ብለን ስላሰብን ያው ማስተካከሉ ላይ ብዙ ጊዜ ወሰደብን። እችላለሁ ብሎ አበላሽቶ ሚሄድሰዋለ ብዙ እንደዚህ አይነት ስትኖች አሉ። እና አንዳንድ ጊዜም ራሳችን የገባንበት እንትን አለ፣ ራሳችን እንፈራዋለን ብለን። ምክንያቱም ሰው ማመን እና መፍራት መጀመሩላ ያለው ስሜት ነበረን። እና ምክንያቱ ይፈራል ብሎ የመጣ ሰው አበላሽቶት የሚሄድበት ጊዜ አጋጣሚ ነበረ። እና ያው ከዛ ደግሞ አሁን ዓለም ላይ ባጋጠመው የወረርሽኙ ራሱን ዘ የመጣ ብዙ ችግሮች ነበሩ። ምክንያቱም እንደ ኢቨንት ቤት ነው ቅድም እንዳልኩ በፈረንጆች አቆጣጠር ማርች 14 ላይ ነበረ በራችን የከፈተው ለማህበረሰቡ። እንደ አጋጣሚ ሆኖ ደግሞ ያው የመጀመሪያው የኮቪድ ታማሚ በኢትዮጵያ ውስጥ በመንግስት ይፋ የሆነው ማርች 13 ነበረ። እና ያው መክፈታችን ላይ ትንሽ ከብዶን ነበር፣ ሁሉም ተቀን ቤት ነው የምናደርገው ምናምን እያለን ግን ያው በጥሩ ሁኔታ አልፎ ነበረ። በጣም በጣም ብዙ ሰው የመጣው ካሰብነው በላይ ከዘጠኝ ሰዓት ቀን እስከ ማታ 6 ሰዓት በኩል ለሌሊት ላይ ነበር ያቆምነው። እና 9 ሰዓት ነው ፖስተራችን ላይ ብለን የለጠፍነው። ብዙ ሰው እንደሚመጣም አላሰብንም ነበር፣ ምክንያቱም ያው አዲስ ቦታ ነው፣ አዲስ ነገር ነው፣ ብዙ ነገሮች ነው። 8 ሰዓት ነው የመጣው ግን በቃ ሰው ሰዓት ሙሉ ከኛ ጋር ያሳለፈው እና በጣም በጣም ደስ የሚል ፕሮግራሞች ነበሩ። አገራዊ ከፈት ኢትዮጵያን ሬኮርድስ የሚባል ወይ የኢትዮጵያ ልጅ የሚባል በጣም የሚገርም የሙዚቃ አቀናባሪ ነበር እና እሱ ለሰዓታት ከኛ ጋር አሪፍ መዝናኛ እያደረገልን ቆየን ማለት ነው። እና በዚህ ሁኔታ ከፈትን። ከዛ በኋላ ቶሎ ኮቪድ ምክንያት መዝጋት እንዳለብን ተረዳን ማለት ነው። ልክም ነበረ፣ ሰው ራሱን መጠበቅ አለበት፣ እኛም ዘጋም ማለት ነው። እና በራችንን ስንዘጋ ግን እኛ ቦታው ግን ስቲል እንደን በቀጠሮ ሰዎችን መጠቀም የሚፈልጉ የተለያዩ አርቲስቶች፣ የተለያየ ፕሮጀክቶች የሚሰሩ ሰዎችን እንዲሰሩ ቦታውን ሰጠን ነበር። ስለዚህ በተለያየ መንገድ ስቲል ቦታው እየተጠቀመ ነበር፣ ግን ለህዝብ ክፍል አንድ ቀን ብቻ ነው ያለ ነው። ከዛ በኋላ ሁሉንም ነገራችንን ወደ ድረገጽ ስራ ላይ እና ወደ ኦንላይን የሄደው ሰው ድረገጻችን ላይ እና ማህበራዊ ገጾች ላይ ስራ መስራት ጀመርን ማለት ነው። ለምሳሌ የፖድካስት ፕሮግራሞች ነበሩን፣ የተለያዩ ጽሁፎችን ማሳተም ጀመርን፣ ቪዲዮ ኢንተርቪዎች ማድረግ ጀመርን። የተለያዩ በእኛ ዘርፍ ላይ የሚሰማሩ ወጣቶችን ለህዝብ ማስተዋወቅ፣ ማን ነው እንደዚህ አይነት አሪፍ አሪፍ ሚሰራ ያለው፣ ምንድን ነው የሚሰራ ያለው ከተማ ውስጥ የሚለውን እንድንተዋወቅ ያህል እንደዚህ አይነት ስልጠናዎች ጀመርን። እና ሁሌም እናደርጋቸዋለን ብለን ያሰብናቸው ፕሮግራሞች ናቸው ግን በጣም ብዙ ጊዜያችንን እና ትኩረታችንን የሰጠነው ቦታውን በመስራት ላይ ነው። እና ይሄ ኦንላይን ቨርቹዋል እንትኑን ላይ ምንም ነገር እየሰራን አልነበረም ኦልሞስት። ምክንያቱም ቦታ ነበር የሚያስፈልገን ብለን የሚመስለው ቢከዝ እኛ እናውቀዋለን ፍላጎታችን፣ ምክንያቱም እኛ የዛ ማህበረሰብ አካል ስለሆነ ማለት ነው። ግን ኮቪድ ሲመጣ የቦታ አልነበረም ጥያቄ፣ ምክንያቱም ሰው ቤቱ ነው ያለው። በጣም ከባድ ነበረ ማለት መጨረሻ ላይ ውሳኔውን እኔ ነበርኩት ቁጭ ብዬ መዝጋት እንዳለብን ገባኝ። በቃ ሳየው ሁኔታውን እንደማይስተካከል በዛ ላይ በደንብ ግልጽ የሆነልኝ ቀን በዛው ጊዜ ቁጭ ብዬ ያው አለመረጋጋት ነበር አዲስ አበባ ውስጥ ጊዜው ላይ እና ሰዎች በበራችን እያለፉ ነበር ብዙ ነገር እና በፍጹም ልብ ያ ማዕከል ጊዜው እንዳልሆነ ገባኝ። የምናወጣው ገንዘብ በተለይ ኢንተርኔቱ ሲዘጋ ደግሞ ያው ስራችንም ቆመ መቶ በመቶ ቆመ ሁሉም ነገር እና የእውነት ተስፋ ከበደኝ እና መዝጋት እንዳለብኝ ገባኝ እና አንድ ሁለት ቀን አደርኩበት ራሴ ብዬ እያሰብኩኝ ብዙ ብር ሊያወጣ ነው ግን ያው ወደፊትም ብዙ ብር ለማውጣት አይደለም ዝም ብሎ እያዋጠ ያለው የቤት ገንዘብ እና ስሜቱን አውጥተን ስናስበው እንደ ቢዝነስ ያው ከቡድናችንም ጋር አወራን ሁላችንም አንድ አይነት የሆነ ውሳኔ ላይ ነበር የደረስነው ምክንያቱም ሁኔታውን እያየነው ነው እና ያው በጣም ከባድ ነበረ። አልቅሻለሁ፣ ተናድጃለሁ፣ ደብሮኛል ብዙ ነገሮች በዛ ጊዜ እና ይህም ደግሞ ማለት አንዳንዴ መጥፎም ስሜት እንዳይሰማን መገፋፋት የለብንም የተሰማን ስሜት ልክ ስለሆነ እና ያው በዚህኛው ጊዜ ግን የመጀመሪያው ስናዘጋጀው ራሴ እየቀባ ነው ግድግዳዎች አሉ ምንም ብዙ የሰራነው ስራ አለ። በአሁኑ ግን ያው ሰው ቀጥረን ማሰራት ነበረብን ምክንያቱም ማፍረሱ በጣም ይከብዳል ከመስራቱ ያ ማየቱ ራሱ ቀለሙ ሲለወጥ ማየት ሲነቃቀል ነው በጣም ህልም ራሱ ብትንትን እያለ ይመስላል እና ግን ለበጎ ነው እውነቱን ለመናገር ምክንያቱም ወደፊታችን ስናስብ ማስተካከል እንዳለብን ብዙ ነገሮችን መለወጥ እንደምንችል አልቆናል እና ደስ ያለኝ አንድ ነገር በትክክለኛው ሰዓት ያቆም ነው ምክንያቱም ያው እዳው ስለመግባት የሚባል ነገር አለ። አንዳንድ ጊዜ ያው ህልምም ቢሆን ህልም የተለያየ ነገር ሊመስል ይችላል እና አንዳንድ ጊዜ ወጥረን ስንይዘው አንድን ነገር መጥፎ ሁኔታዎች ላይ ሊያሳድረን ይችላል እና ስለዚህ ማዕከሉን ዘጋ ነው ግን ኦፊስ ሌላ አንድ ቢሮ ተከራየን። አነስ ያለ ትንሽ ነገር ብዙ ብዙ መከታተል የማያስፈልገን ነገር እና ስራችንን መቀጠል ግን ያው መቀጠልበት
ሀና አሁንም ተስፋ አልቆረጥኩም። ለጊዜው በበይነ መረብ ላይ እንቆይና ቀስ ብለን ግን ሰፋ ባለና በተደራጀ መልኩ ዘናን የባህል ማዕከልን ይዘን እንመለሳለንም ትላለች።
ሁሌም ወደፊት ነው የምናስበው እና አዳዲስ ፕሮግራሞችን ወደፊት ለማምጣት እየጣርን ነው ከጀርባ። አሁን ያሉትን ፕሮግራሞች ደግሞ እየቀጠለን ያለ ነው። ከሚቀጥለው ሳምንት ጀምሮ ድረ ገጻችን ላይ ሁሉም ላይ ያሉትን ፕሮግራሞች አቁመን ነበረ፣ አቋርጠን ነበር ለትንሽ ጊዜ። ያው ይህም ደግሞ ከቅድሙ ስሜት ጋር የሚገናኝ ነው። የእውነት ውስጣችንን ትንሽ የፈጠረው ነገር ስለነበረ ያንን ነገር መልሶ ለማግኘት ትንሽ ጊዜ ይፈልጋል እና እውነታዊ ያልሆነ ስሜቶች ደግሞ ማህበራዊ ገጽ ነው ምናምን እያለን ማውጣት አልፈለግንም እና ሁሉም ላይ የመጨረሻ መልእክታችን ካያችሁት ምን ያህል እንደተሰማ ይገልጻል እና ይህንንም ጊዜ ወስደን ያው በምን አይነት መልክ እንደምንመለስ፣ ምን አይነት ነገሮችን መስራት እንደምንፈልግ ጊዜ ራሳችንን ሰጥተን ነበር እና ከሚቀጥለው ሳምንት በኋላ ግን ነባር የሆኑ ፕሮግራሞች ይቀጥላሉ አዳል እናመጣለን ማለት ነው። እና ብዙ ኦንላይን ነገሮች ላይ ጠብቁ። ማንኛውም ሰው ደግሞ ከኛ ጋር መስራት የሚፈልግ ከኛ ጋር መነጋገር የሚፈልግ ነው ምንም ነገር ቦታ እየሰጠን ያለ ነው።
አድማጮች እንግዲህ ስለ ሀና ኃይሌ የነበረንን የምሽቱን ዘገባ በዚህ ተጠናቋል። ሀና ኃይሌ በህይወት ሰልፍ ውስጥ ትልቅ ህልም ይዛ በተስፋ የምትጓዝ ወጣት ናት። ዘላን የኪነ ጥበብና የባህል ማዕከልም በቅርቡ ከድረገጽም አልፎ በአካልም ይመለሳል ብለን ተስፋ እናደርጋለን። ሀናን ታሪኳን ስላካፈለችን በእናንተ በአድማጮቻችን ስም ላመሰግናት ወዳለሁ። እናንተም ከኛ ጋር ለነበራችሁ ቆይታ እያመሰገንኩ በዚሁ ሰናበታለሁ። ከአሜሪካ ድምጽ ዋሽንግተን ዲሲ ኤደን ገረመው ነበርኩ። ደህና ደሩ።
አቤት በሉን አቤት ስሙን አቤት አቤት አቤት
ለናለና